የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ እንደምን አመሻችሁ አድማጮቻችን። ለምሽቱ በሳምንቱ ለእናንተ ካደረስናችሁ መሰናዶዎች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብራችሁን አምሹ።
በመጪው 2012 የበጀት ዓመት ለ250,000 ዜጎች የሥራ ዕድል ፈጥራለሁ ብሏል የአዲስ አበባ ከተማ አስተዳደር።
በከተማ ደረጃ ያለው የከተማ ነዋሪ የሰልፍ ላይ ሁሉ ሰላም ተስተካከለ ከተማ ማለት አዲስ ነው።
የአዲስ አበባ ከተማን በምክትል ከንቲባ ማዕረግ እየመሩ የሚገኙት ታከለ ኡማን የሰማችሁት ዝርዝር ማብራሪያውን የያዘ ዘገባ ከዜና በኋላ እናስደምጣችኋለን።
ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡትን የግዳጅ ስልጠና የሚመለከት ዘገባም አለ።
There was this sense that not only were young people not given really any control over
ወጣቶቹ እንኳን ጣፋንታቸው ላይ ሊወስኑ ይቅርና ባለው ተደረረ አስተራር ምክንያት እንደመደበኛ ተማሪ ሆነው ለመማር እንኳን አይችሉም።
ላቲሺያ ቤደር የሂውማን ራይትስ ዎች አጥኔናቸው የድርጅቱ አዲስ ሪፖርትና የርሳቸውን አስተያየት ያካተተውን ዘገባ ቆየት ብለን እናስደምጣችኋለን።
ጀግናው አትሌት ኃይሌ ገብረስላሴ ስራ ላይ እናተኩር ይላል።
በእንድኑ ባርነት ማን ነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛን ያለው ድህነቱ ገዛል እይልምንን እንዴት ነው ምን አይነት ነው ነፃ አሁን ኢትዮጵያ አሁን እኛ ነፃ ወጥናል።
የጋቢና ሙዚቃ ምርጫም ይዘንላችኋል።
ሰላም እንዴት ናችሁ? ድንጋይ ናታናይት ዘሪዋ ገርማ ባላለሁ። ነጠላ ዜማ ገራገር የተሰኘው ሙዚቃ ለቅቄ ያለሁኝና እንደምትወዱትና አድናቆታችን እንደምትገልጹልኝ ተስፋ አደርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
አብራችሁን ከዘለቃችሁ ሌሎች ለምሽት ያሰናዳናችሁ ብዙ ቁም ነገሮች ይኖሩናል።
ፕሮግራሙን በመምራት ጽዮን ግርማና
ሀብታሙ ስዩም አብረናችሁን ቆያለን።
ወደ አዲስ አበባ ከተማ ነው የምናመራው። በተከታዩ ዘገባ የአዲስ አበባ ከተማ በ2012 በጀት ዓመት ለ250,000 ዜጎች የሥራ ዕድል ለመፍጠር ማቀዱን የከተማው አስተዳደር አስታውቋል። አስተዳደሩ ይህንን ያስታወቀው በአዲስ አበባ ከተማ ባካሄደው የ2012 የበጀት ዓመት የሥራ ዕድል ፈጠራ ጉባኤ ላይ እንደሆነ ዘጋቢያችን ፀሐይ ዳምጠው በተጨማሪው ዘገባ ትነግረናለች።
የአዲስ አበባ ከተማ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች በስራ እድል ፈጠራው ተጠቃሚ እንዲሆኑ የከተማው አስተዳደር በጉባኤው ላይ ተቀምጧል። ስለተደደውን ስራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሐሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከለ ኡማ ገልጿል።
አክሚት ጉባኤያችን ስንጨርስ በከተማ ደረጃ ያለው የከተማ ነዋሪ ዲስተንት ላይ ሁሉ ከታይ ተስተካከለ ከተማው ማለት አትሊስት ወላ አገልግሎት የሚሰጠው አገልግሎት ከለኛ አገልግሎት ማለት ስለሆነ እዛ ስለ ማለት ነው። ለወጣቶች ይሰራል ተጠላይ ወጣ ካልቸር ሬቮሉሽናት እናደርጋለን ከተማውን ይቀይራለን። ይሄኛው ስለምር ይሄኛው ስራ በበላይነት የሚሰራ ዋናው ተዋናይ የግል ሴክተሩ። ስለዚህ የከተማ ኃላፊ ማዋ ከረስተታችን ያለው ግን ከኋላ ይገባናል። የድራይቪንግ ፎርስ ኢማንዱዋል ያን ዲማንድ ዝም ብለን ማጋፋታችን ይገባናል። እዚህ አንድ ነገር ማለት የውስጥ ተነሳሽነት ማለት ከተማው ከመያያለት ወደ ሁሉ ይሄው ዲስተንት ላይ ሶፍ ከተማው ዲዮ ኢማን ወደ ተፈጻ በመንገድ ቆማ ማማራ በቤቱ ይደረስ ቆሻሻ አወጣ ይዋ ይማራ ሎጅ እንዴት ተሰራ? እነዚህ አገልግሎቶች ያንዳንዱ ሴክተር የመንግስት ተቋማ የሚሰጥ አገልግሎት ማለት ነው። ተሰራ።
በተጨማሪም አዲስ የሥራ ዕድሎችን ከመፍጠር ጎን ለጎን በከተማው ተደራጅቶ ሥራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ሥራ ዕድል ለመፍጠር እየሰራን ነው ብሏል ምክትል ከንቲባው። በ2012 ዓመተ ምህረት በአዲስ አበባ ከተማ በትንሹ 250 ሺህ ለሚሆኑ ዜጎች የሥራ ዕድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግሯል። የሥራ ዕድል ፈጠራው በሶስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል።
በአንዳንድ በኢንዱስትሪ ዘርፍ በተለይም በኮንስትራክሽን ኢንዱስትሪ፣ በማኑፋክቸሪንግ ኢንዱስትሪ እና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበትና በከተማችን ውስጥ ዲማንዱ ሃይ የሆነ የከተማ ማን የግብርና ምርቶች አሉ። ስለዚህ በእነኚህ ላይ ሰፊ የሥራ ዕድል ይፈጠራል ተብሎ የተጠበቀው። በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል አገልግሎት ዘርፎች በሰፊው የሥራ ዕድሎች ይከፈታሉ።
በአሁኑ ወቅት ከ500,000 በላይ ሥራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ሥራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆኑ የተለያዩ ዕቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግሯል።
ለየት የሚያደርገው ዝም ብሎ በዘመቻ መልክ ከመሄድ ይልቅ በቅድ የመሄድ ከቅዱን ባሻገር እንዴት በተለያየ አፕሮች መሄድ አለብን የሚለውን ነገር ያየ ነው። ለዚህም ሌሎች ሀገሮች ተሞክሮ በሚመለከት ዛሬ ባያችሁት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን ፎከስድ ኦን ፕራይቬት ሴክተር ኦን ጆብ ክሬሽን በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎርም ያደርግ። በዚህ ውስጥ ግን ፕራይቬት ሴክተሩን የማሳተፍና በፕራይቬት ሴክተር ተሳትፎ ውስጥ ብዙ ለብዙ ዜጎች የሥራ ዕድል የፈጠረበትን አፕሮች የመከተል ሆኖ በዋናነት ሪዛልት ቤስድ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወጥተን በጣም ፕራይቬት ያስቀምጠን ወይም ችግር እየፈታ የሚሄድ እና ውጤት ተኮር የሆነ የሥራ ዕድል ፈጠራ ላይ ፎከስ ያደርጋል ማለት ነው።
በተለያዩ የዓለም ሀገራት የሚገኙ የከተሞች ሥራ ዕድል ፈጠራ ተመክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በሥራ ዕድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው እያዳመጣችሁ የምትገኙት አድማጮቻችን። የኤርትራ መንግስት የሁለተኛ ደረጃ ትምህርት ቤትን ከወታደራዊ ስልጠና ጋር ለመቀላቀል ተማሪዎችና መምህራንን ገደብ አልባ ለሆነ ጊዜ ያለፍላጎታቸው ብሔራዊ የግዳጅ አገልግሎት እንዲሰጡ ያደርጋል። በዚህ ምክንያት ለአካላዊ ጥቃትና ለሞራል ጉዳት እንዲጋለጡ ያደረገ ነው የሚለው አዲሱ የዓለም አቀፍ የሰብአዊ መብት ተሟጋች Human Rights Watch ሪፖርት መንግስቱን ክፉኛ ወቅሷል። ሳሌም ሰለሞን ያጠናቀረችውን ዘገባ ጽዮን ግርማ እንደሚከተለው አስተናርተዋለች።
ለብዙ ወጣቶች የሁለተኛ ደረጃ ትምህርት ቤት የመጨረሻው ማጠናቀቂያ ዓመት በጥናት በስፖርታዊ እንቅስቃሴ በዳንስና በመሳሰሉት ነገሮች እየተዝናኑ ለማሳለፍ በጉጉት የሚጠብቁበት ጊዜ ነው። በተቃራኒው የኤርትራ ወጣቶች ገደብ አልባ ወታደራዊ ስልጠና የተቀላቀለበት የሁለተኛ ደረጃ ትምህርት ቤት በመማራቸው የአይምሮአዊና አካላዊ ጥቃት እያስከተለባቸው ይገኛል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት Human Rights Watch አስታውቋል። በቅርቡ የወጣውና በምዕራብ ኤርትራ የሚገኘውን የሳዋ ወታደራዊ ማሰልጠኛ ወቅታዊ ሁኔታ የሚገመግመው አዲሱ የHuman Rights Watch ሪፖርት የሁለተኛ ደረጃ ተማሪዎች የመጨረሻውን ዓመት በበርሃማው ከተማ ሳዋ ውስጥ በወታደራዊ ስልጠና እንዲያሳልፉ ይደረጋል ይላል። እያስተማሩን ሳይሆን እንደ ባሪያ እያደረጉን ነው በሚል ርዕስ በተሰናዳው በዚህ ሪፖርት 73 የሚሆኑ የቀድሞ የሁለተኛ ደረጃ ተማሪዎችና የሀገራዊ ግዳጅ የተሰጣቸው መምህራን በወታደራዊ ማሰልጠኛ ካምፕ ውስጥ የሚፈጸመውን በጥልቀት ለድርጅቱ አጋርተዋል። ላቲሻ ቤደር የHuman Rights Watch አጥኚ ናቸው። ሁኔታው ወጣቶቹ ተስፋ አልባ እንዲሆኑ የሚያደርግ ነው ይላሉ።
There was this sense that not only were young people not given really any control over
ወጣቶቹ እንኳን ጣፋንታቸው ላይ ሊወስኑ ይቅርና ባለው ተደረረ አሰራር ምክንያት እንደመደበኛ ተማሪ ሆኖ ለመማር እንኳን አይችሉም።
የድርጅቱ ሪፖርት እንደሚያሳየው ብሔራዊ አገልግሎቱን ከመጀመራቸው በፊት ለአንድ አመት በሳዋ ማሰልጠኛ ውስጥ የሚቆዩ ተማሪዎቹ አመቱ ሙሉ በወታደራዊ እዝ ስር እንደሚሆኑና ለሚያጠፋቸው ቀላል ጥፋቶችም ድብደባን ጨምሮ የጉልበት ስራ እንዲሰሩ ይገደዳሉ። መምህራኖቹም ቢሆኑ በወጣትነት እድሜ ክልል ውስጥ ያሉና ከተማሪዎቹ ጋር በእድሜ እኩያ ስለሆኑ ጉዳዩን በዝምታና ባላየ ስሜት ያልፉታል ይላል። ላቲሻያ በደር ተማሪዎቹና መምህራኑ በግዳጅ እንዲሄዱ በመደረጋቸው ምክንያት ጉዳቱ ከፍተኛ ነው ይላሉ።
And whether that's being forced to go to SAWA, being forced in, even if they were lucky enough to make it into further studies in
ተማሪዎቹ ወደ SAWA ማሰልጠኛ እንዲሄዱ የተደረጉት ተገደውም ቢሆን እንኳን እዛ ከሄዱም በኋላ ትምርታቸውን ለማጥላት የሚችሉበት እድሉ ቢኖራቸው በአጠቃላይ በጦር ሰፈር ውስጥ ተቀምጦ እንደ ተማሪ ማሰብ እጅግ ከባድና ሊሆን የማይችል ነገር ነው።
የኤክስትራ ባለስልጣናት እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ጀምሮ 12ኛ ክፍል በሳዋ ወታደራዊ ካምፖስ እንዲማሩ ባስተላለፉት ውሳኔ መሰረት በየአመቱ ከ11000 እስከ 15000 የሚሆኑ ተማሪዎች በግዳጅ ሳዋ ይገባሉ። እንደ ሂዩማን ራይትስ ዎች ጥናትም ቦታው ልክ እንደ አንድ ግዙፍ እስር ቤት ነው። ዙሪያውን በሸዋማ የሽቦ አጥር የተከበበና በታጠቁ ወታደሮች የሚጠበቅ ነው። በጥናቱ ላይ እንደሰፈረው ወጣቶቹ ወደ ግዳጅ ካምፕ ለመሄድ ሲሉ ትምርታቸውን ከ11ኛ ክፍል ለማቋረጥ ይገደዳሉ። የቀድሞ የሳዋ ሰልጣኞችን ዋቢ አድርጎ በተጠናቀረው በዚህ ሪፖርት መሰረት ሰልጣኞቹ ጎሳይቀድ በፊት በሚጀምረው ከባድ ለመምዶችን ባካተተው በዚህ ስልጠና በከፍተኛ ሙቀት በረሃብና ጥማት ውስጥ ሆነው ሜዳ ላይ የተኙ አካላዊ እንቅስቃሴዎችን እንዲሰሩ እንደሚደረጉ ይናገራሉ። ለሂዩማን ራይትስ ዎች እማኝነቱን የሰጠው የ19 ዓመት ወጣት ሳዋ ገሃነም ነው የመጣ ይምጣ ብለን እንድንወጣም ሁሉን ነገር ያደርጉናል ብሏል። የኤርትራ ማስተዋቂያ ሚኒስቴር አቶ ኢማነ ገብረመስቀል ይህንን የሂዩማን ራይትስ ዎች ሪፖርት በተመለከተ በትዊተር ገጻቸው ላይ አከታትለው ባሰፈሩት አጫጭር የጽሑፍ ምላሽ ትክክል የሆነው የብሔራዊ አገልግሎትና የኤርትራ መከላከያ አሰራር በቀዳሚነት የኤርትራ መንግስትና ህዝብ መብትና ስልጣን ነው። ይህ ለመመጻደቅ የሚሰጠው ምክር ስውር አጀንዳቸውን የሚሸፍን አይደለም ሲሉ መንግስታቸው በአጠቃላይ የድርጅቱን ሪፖርት እንደማይቀበለው ግልጽ አድርገዋል። መምህራኑ ልክ እንደ ተማሪዎች ሁሉ ከቦታው ለማምለጥ ከከፍተኛ አደጋ ጋር ፊት ለፊት እንደሚጋፈጡ የሰብአዊ መብት ድርጅቱ ያነጋገራቸው የቀድሞ መምህራንን ጠቅሶ ይፋ አድርጓል። ላቲሻ ባየር ለአሜሪካ ድምጽ በሰጡት ቃልም ቃለ መጠይቅ የተደረገላቸው እማኞች ፊት ላይ የተስፋ መቁረጥ ስሜት በግልጽ ታይቷል ብለዋል።
We also spoke to people who had been teachers for decades and who had on multiple occasions tried to be discharged.
ለአስር ዓመታት መምህራን የነበሩ አነጋግረናል። አገልግሎቱን አቋርጦ ለመውጣት ብዙ አጋጣሚዎችን ተጠቅመው እንደነበርና ከዛ ቦታ መውጣት ግን እጅግ አደጋሽ መሆኑን ገልጸውልናል። ከማሰልጠኛ ቦታው ለመውጣት በተቀመጠ የጊዜ ገደብ ሳይሆን እንዲሁ በዘፈቀደ ወይም በአጋጣሚ ብቻ እንደሚሆን ነግረውናል።
የኤርትራ መንግስት ከአንድ አመት በፊት ከኢትዮጵያ ጋር የሰላም ስምምነት በማድረጉ ምክንያት ከዚህ በኋላ ይህንን ስልጠና የማስቀጠል ምንም አይነት ማብራሪያ በመክንያትነት ሊቀርብ እንደማይችል ሂዩማን ራይትስ ዎች ገልጿል። አያይዞም የኤርትራ መንግስት የብሔራዊ አገልግሎት ጊዜን ለመቀነስና ተማሪዎቹ ወታደራዊ ባልሆኑ መደበኛ የትምህርት ተቋማት ውስጥ ትምህርታቸውን ለመጨረስ የሚያስችላቸውን ሁኔታ እንዲያመቻች ጥሪ ያቀርባል።
ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ ወጣቶች ላይ ያተኮረ ፕሮግራም ነው።
ቀጣዩ ዘገባችን በመደብር መሰናዶ የተዘጋጀ ነው። ሰዎች እዚህ ካፌ እንገናኝ፣ እዚህ ቡና ቤት ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሐሳቦችን ለመጋራት ከመአለም እንደሆነ ይገመታል። በመሃል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ የሚገናኙ ግን ከተለመደ ወግ የተሻገሩ ህይወትን የሚለውጡ ልምዶችን የሚካፈሉ ናቸው። ንግድና ምጣኔ ሀብትን የሚመለከቱ መላዎችንም ይጋራሉ። ካፍታሙ ሲዩም ወግ ከኮፊ ስለተሰኘው ስፍራ በቀጣይ ዘገባው ይነግረናል።
የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው።
ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጋራ ግድግዳ እያየን ነው የምንቆየው። እና እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ የተሻለ ነገር የሚያገኝበት በሚል ነው የተጀመረው።
በዚህ ሳቢ ውስጥ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ
እምንመኘው ነገር ነበረ ኢትዮጵያ ውስጥ አዲስ አበባ ቢኖር ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመርን። በዶኔሽንም አንዳንድ መጽሐፎች ተገኙ። እኔ ደግሞ በባክግራውንድ ከቡና ጋር የተያያዙ ስራዎች ሰራ ነበር። ስለዚህም ስራችንን ኮምባይን አደረግነው እና በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን የሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው።
አዲስ አበባ በቅሎ ቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናግዱበት አነስተኛ ስፍራ ነው። በሳምንቱ የተለያዩ ቀናት ንግድና ምጣኔ ሀብትን ጨምሮ ኪነጥበብን፣ ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚህ ካፌ ብቅ ብለው ከወጣኔዎች ጋር ያወራሉ።
ሮብ ሮብ ላይ በነበረን ደግሞ ወግዲ ዘምን እንደው ያቺ ኮፊ ሾፕ ዝም ብሎ ከመቀመጥም ባለፈ ደግሞ እንደው እውቀት ነው የምንጨበጥበት። እውቀትንም ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጠር በሚል
ስፖትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል።
ይገርማል። ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው ፎርማል ከሚሆን ሴቲንግ ላይ። ሰዎች በነጻነት ጥያቄያቸውን ያነሳሉ፣ ፕሮፌሽናሎችም በነጻነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው። በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በመገኘት እነሱም እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምላሽን ያገኛሉ።
ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዞ ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሐሳቦቻቸውን ለመሸከፍ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው።
ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸውና ያንን አይዲያ ማፍሰያ ቦታ ያጣሉ ከሰዎች ጋር የሚማከሩበት። ስለዚህ ይቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት እንዲህ ብታረገው እዚህ ላይ ብታስብበት ይቺን ብትጨምርበት ተብሎ መመካከሪያ መድረክ ተደርጋን የታሰበችው።
ከተከፈተ አስረኛ ወሩን ያስቆጠረው ወግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙ ስፍራውን እንጂ ቡና፣ መጽሐፍትና ወግ አንድ ላይ ሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ ርባና አለው።
አይቶት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል በእንደዚህ አይነት መድረኮች ላይ ማለት ነው። እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው።
የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሰው ሰላማዊት ገብረ መስቀል የእሷና የባለቤቷ መቅደላ መኩሪያ የነገ ህልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም።
አስር ከዛ በላይ አዲስ አበባ ውስጥ ሊኖረን እንፈልጋለን። በተቻላቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ወግ ትክክል ወግ የሚደረግበት ካፌ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን።
እንግዶቻችንን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ የወጣቶችን መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን።
ቀጣዩ ዘገባችን የዘጋቢዎች መስኮት ነው። ዛሬ በዘጋቢዎች መስኮት አትሌት ኃይለ ገብረስላሴ እንግዳችን ነው። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ መርሃ ግብር ቀርጾ ትምህርት ቤት ለመገንባት እየተንቀሳቀሰ መሆኑን ለአሜሪካ ድምጽ ተናግሯል። በስሙ የተሰየመው ግብረሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳ ዝግጅት ነው የሚደመጠው። እንሆ
ኃይለ ገብረስላሴ ከመጀመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ ከታዳጊዎች ውድድር እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አጠለቀ፣ ከአንድ ማይል እስከ ማራቶን ድረስ ሬከርዶችን ሰባበረ። ለኃይለ ገብረስላሴ ሩጫው ቀላል ይመስል ነበር። አሁን በተለያዩ የንግድ ዘርፎች ከ3000 በላይ ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን በስጋት የተሞላ እንደሆነ ይገልጻል።
አንደኛው ላይ ስታረጅ አንደኛው ላይ ደግሞ ወጣት ሆነ ትገባለ። ሽግግሮቹ ጥሩ ናቸው መጥፎ አይደሉም። ግን ያው በፊት ጥቂት ነበር አሁን ደግሞ ብዙ ሆነን በዛው ልክ ራስ ምታቱ አለ። በፊት እንደው መጀመሪያ ብቻህን ነበር ከዛ ማሰልጣኝ ማናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎችም ይቆጠሩ ከ3000 የዘለለ ሰራተኛ ጋር ወይ ንክኪው ይጨምራል። ጥሩ ነው እንግዲህ እንደ እንትን ስታዩ ለኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስ ምን እንደው ምን ራስ ምታትም ወጣውረድም ቢኖረው ሳቲስፋክሽን ይሰጣል። ግን ያው የምትፈልገው ቢዝነስ እንደምታቀደው አይደለም። ያው ብዙ ቻሌንጆች አሉት። አንዳንድ ቦታ ኢንከሬጅ ያደርጋል ሌላ ቦታ ደግሞ ዲስከሬጅ ያደርጋል። ስጋት ይበዛበታል። አንድ እንደ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ ፎከስ ማድረግ ያለብክ መስጋት በጣም ከባድ ነው። እንደ ቢዝነስ እንዲሆንብኛል ስትል በቃ አሁን ብዙ ጊዜ ሰዎች ቢገነዘቡን ደስ ይለኛል። ለምሳሌ አንድ ኢንቨስተር አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ አይደል በቃ ፉፍ የእንትና የዳባት ወደመ ተቃጠለ ይላል። በዛ ስር ያሉትን ህዝቦች ያስባቸው በዛ ውስጥ እየሰሩ የራ የሚበሉትን ያስቡ ከንግዱ በላይ በቃ እነዚህ ስጋት ምንጮች በጣም በዙ በዝና። ስለዚህ እኛ ሰው ነን እንታመማለን። እንደ እኔ በእውነት እንደ ነጋዴ ማን ነው እነዚህ ኢንቨስተሮች ወይንም ደግሞ እንትኖች ሁሉ እንደ እኔ ከሆኑ በእውነት ሁላችንም በሽተኞች እየሆንን ነው ማለት ነውና አላለም። እኔ ሰዎች በሚረዱን መልኩ ቢረዱኝ እኔ ደስ ይለኛል። አስቸጋሪ ነገር ነው። በዚህ ሲቹዌሽን ላይ ምን ሐል እንሄዳለን እሱ ዚያር ነው።
በቅርቡ በአማራ ክልል የዋገምራ ዞን የሚገኝ የዳስ ትምህርት ቤትን ህንጻ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልቡ ማን ህፃናት መርጃ 1 ሚሊዮን ብር ስጦታ ለመስጠት ቃል የገባው ኃይሌ ካሯጭነቱና ከንግዱ ቀጥሎ አዲስ መንገድ ጀምሯል። በስሙ የተሰየመ ግብረሰናይ ድርጅት በቅርቡ ስራ ይጀምራል።
ፋውንዴሽን እናቋቁምና ድርጅታችን በየአመቱ ከሚያገኘው ላይ የተወሰነ ሰርተን አማውንት ኦፍ ማንተን ገንዘብ ለዛ መድበን በትምህርት በተለይኛ ሞር ምንሳል መስራት እንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋራ በተያያዘ ለመስራት እንፈልጋለን። አት ሴም ታይም እንግዲህ እኔ ብዙ ወዳጆች አሉ በውጭ ሀገር እነሱም ደግሞ እዚህ ለመሳተፍ ይፈልጋሉ። ሰየው ይምጡ። ግን ራሳችንን ያው ለውስጥ እንትን ርካታ ለማግኘት ነው። እኔ ከሌ ለመርዳት ከሌ እንትን ለማለት ብቻ ሳይሆን ርካታ ለማግኘት ነው።
ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ኃይል አይፈልግም።
ሀገር እኮ አሁን ሰው ስለ ነፃነት ያወራል። በቃ ነፃ ምናምን ማን ነው ነፃ የሚወጣው? እኛ ምን በጣም ባሪያ እኮ ነው የሆነው። በእንድ ነው ባርነት ማን ነው እዚህ የእንትና ብሔረሰብ አይደለም እየገዛን ያለን ድህነቱ ገዛን እየለመንን እንዴት ነው ምን አይነት ነው ነፃ? አሁን ኢትዮጵያ አሁን እኛ ነፃ ወጥናል። አሁን እኮ ሰውም ያው ነፃነት ሌላ ነው። እንትና ምናምን ገዛ እንትና እኮ የእንትን መሪ ሆነ ምናምን እንዴ እኛን እየመሩ ያሉ እኮ ሌሎች ናቸው። ስንዴና በቆሎ እንትን ዘይት እየሰጡን እኔ ይሄንን ነው የማየው። እኔ በጣም ለኔ ትንሽ ሾኪ ሆነው በጣም በቃ እምደነግጥበት ነገር ብዙ ዓለሞች ስለዞርኩኝ ከእንትና ይሄ መጣለን ይሄ እርዳታ ተሰጠ ከዚህ በላይ ባርነት አለ እንዴ? ከዚህ በላይ ግዞት አለ እንዴ?
የግብረሰናይ ድርጅቱ ዋና ትኩረት ትምህርት ላይ የሆነውም ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል።
ትምህርት ላይ ለምን እንደሆነ ያልከኝ እንደሆነ ፍቅርስ ሰው የሚለወጠው እኮ በትምህርት ዝም ብለ ብቻ አሳትስተው ያሳጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን ሀገር የምትቀየረው በትምህርት በስራ በምናምን እንጂ በእርዳታና በልመና የትም አንደርስም። ዝም ብለን እኔ የምልህ መንግስትም ህዝብም ሁሉም እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። ከዚህ ሁሉ ግን ልጆቻችንን እያስተማርን ትምህርት ቤቶችን እያስፋፋን ፈጠራዎች እየተስፋፉ እንዲሄዱ ፈልጋለሁ። ይሄ ደግሞ ምንም እኔ ፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው። ከዚህ ውጪ የለም። ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍ ኮርስ መጀመሪያም በየ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈቱት። የኔ ትምህርት ቤት የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ 3 ነበር ስንከፍት የነበረው የዛሬ 19 ዓመት ማለት ነው። ዛሬ አሁን የዛሬ ስንት ዓመት ነው በዶክተር የተመረቁ ልጆች አሉ፣ በኢንጂነሪንግ የተመረቁ ልጆች፣ በማስተራቸውን ያዙ በጣም ብዙ ልጆች ደስ የሚሉ አሁን ያ በቃ እኔ እርካታ ይሰጠኛል። at the same time ደግሞ ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። አሁንም ዘሮ ዋግምራም ላይ ትምህርት ቤት በቃ ስናይ እንዴ ተማሪ እንደዚህ መማር የለበትም ዳስ ውስጥ በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው እናስመርቅ ነው ለኔ ወደ 4 ሚሊዮን ብር የፈጀብን ትምህርት ቤት ነው አሁን ከዚህ በኋላ ራሱ መንግስትም እኔ ምልከ አንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ደግሞ አስተያየት ነው ስራ ፈጠራ ለወጣቶች ምን ትርጉም አለው የሚል ጥያቄን ያነሳችው ኤደን ገረመው አጠር ያለ መሰናዶ አላት።
እንደ ኢትዮጵያ ያሉ ታዳጊ ሀገሮች ውስጥ ካሉት ዘርፈ ብዙ ችግሮች አንዱ ስራ አጥነት ነው። በዚህም የተነሳ ወጣቶች ሁልጊዜ ስራ ፈጣሪ እንዲሆኑ ይበረታታሉ። ታዲያ ለእናንተ ለወጣቶች ስራ ፈጣሪነት ምን ማለት ነው? ስራ ለማለመፍጠር የሚያግዷችሁ ነገሮች ምንድናቸው?
ዲያ እንዳሳሽ ጋር ሻራ ስራ ፈጠራ ተቀጣሪ ያለ መሆኔራሽ የሆነ ነገር ክሬት ማድረግ ይችላል። ነገራችሽ ሳንዳን ፈጠር የሚያደርገን አንደኛ አጃች ላይ ብሬ ለማለት ከግብቶች ብቻን ማስተማር ከዛ ደረጃች ላይ ነው። ሁለተኛው ደግሞ ነገሮችን አቁዶ ማየትም ሌላ ምክንያት ይችላል።
ወደፊት ይባላል። እንግዲህ ለኔ ስራ ፈጠራ የሚመስለኝ ሰው የሚፈልገውን ራሱ የሚፈልገውን ስራ በራሱ መንገድ ሲሰራ ነው። እዚህ ሀገር ላይ ሰው የፈለገውን አይደለም የሚማረው። ሰው ራሱ የፈለገውን ፈልገውን ነገር ደስ የሚለውን ወይ እንደዝንባለ አይደለም የሚማረው። ወይ ቤተሰብ ወይ መንግስት ባስቀመጠልሽ መንገድ ነው የምትማረው። ስለዚህ ፈልጎት ስላልተማረ ተቀጥሮ መስራት ነው እንጂ በዛው ተማረው ነገር መስራትን አይደለም የሚመጣለት። ያው ወጣቱ እንግዲህ ከዚህ ፊት ተደራጅተው ስራ እየሰሩ አሉ የሚያቸው ተደራጅተው እንዲሆኑ የሚያቸው ሰዎች ዛሬውስ ለውጥ የላቸው። ሚዲያ ላይ እንደሚወራው አይነት ነገር ሳይሆን እንደዚህ አይነት ነገር ውስጥ ተደራጅተው ስራ መስራት ነገሩ ላይ ያና አይደለም ተነሳሽነት። አዎ የተደራጁ ሰዎች ደግሞ ያሁን ለብድር ብር ምናምን የሚያገኙት ከዚህ ፊት የነበረ ነገር የታወቀ ነው። በዘመድ ወር ደግሞ እዛው ዘመዱ ያደራጀ ብር ማበደር ምናምን ነገር አለ። እንደዚህ እንዴት አድርጎ ወጣት ይደራጅ? ፍላጎት አንዱን እያየ ነው ሌላው የሚሰላቸው ወደዛ ማይገባ።
ሲናሪ ይባላል። ፈጠራ ማለት ያው እንደ ነገር ክሬት ማረግ እንደማለት ነው። ያው አንደኛ የራስ ተነሳሽነት ነው የሚያግዳቸው ነገር አልችለውም እንዳላረግም እንዳይሆንልኝም ፍራቻ። ሁለተኛ ደግሞ በተለያዩ ነገሮች በተለያዩ ሱሶች በመጠመድ ራሳቸውን ማሻሻል ሲችሉ እንዳያሻሽሉ የሚያግዳቸው አንዱ ሱስ ነው ብዬ አስባለሁ።
እንደነገራችሁን ከሆነ አይሁንልኝም የሚል ፍርሃት፣ የወደዱትን አለመማር፣ የገንዘብ አቅም ማነስ፣ የብድር አሰጣጦች በዝምድና መሆን፣ ቀድሞ በተደራጁ ወጣቶች ላይ ለመደራጀት የሚያበረታቱ ለውጦችን አለማየትና ሱስ ከስራ ፈጠራ አግደውናል ብላችሁናል። ሁላችሁንም ስለተሳትፏችሁ እናመሰግናለን።
አሁን ሰዓቱ ለጋቢና አድማጮች የሙዚቃ ምርጫን እናስደምጥበት ሰዓት ነው። አጥተሙ የዛሬ እንግዳችን ማናት?
የዛሬ እንግዳችንና ሙዚቃውን የሚመረጠችልን ደግሞ ዘቢብ ግርማ ናት። በቅርብ ይወጣ ግራግር የተሰኘ ሙዚቃ ላይ
ሰላም እንዴት ናችሁ? ድምጻዊ ናታናይት ዘቢባ ግርማ እባላለሁ። ነጠላ ዜማ ግራግር የተሰኘ ሙዚቃ ለቅቄያለሁና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አደርጋለሁ። ለጋቢና ቪኦኤ አድማጮች በሙሉ ይሄንን ዘፈን ተጋብዙልኝ።
አድማጮች የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አስተያየቶች ቢኖራችሁ #ጋቢናቪኦኤ በመጠቀም ትዊተር ላይ እንዲሁም ደግሞ ቪኦኤ አማሪክ የሚለውን የፌስቡክ ገጻችን በመጠቀም እታደርሱን ትችላላችሁ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የነበረው ደግሞ ሞክቢል ያቤሮ።
ጉዟችሁ የሰመረ ይሁን እያልን በጀመርነው በዘቢባ ግርማ ገራገር ዜማ እንሰናበታችኋለን። ደህና ደሩ።